ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። የተካኑ ሰይጣኖች የመድረክ መዥገሮችና የኮራፌ ፍልስፎች በሚል ርዕስ በሃማ ቱማ የቀረበውን ጽሑፍ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
የወያኔ አገዛዝ የድገትና ትራንስፎርሜሽን እቅድ በማለት የሚጠራው የኢኮኖሚ ፖሊሲ ላይ ከፍተኛ እንቅፋት መፈጠሩን በቅርቡ ግምገማ ብሎ ካሰራጨው ሰነድ ማወቅ ተችሏል። ሰነዱ እቅዱ በሚፈለገው መጠን አለመከናወኑን የገለጸ ሲሆን በተለይም የውጭ ንግድ ገቢ በጣም አነስተኛ የሆነ በመምጣቱ ምክንያት የውጭ ምንዛሪን የማፍራት አቅም እያነሰ መምጣቱን ገልጿል። በተጨማሪም ከውጭ ምንዛሪ ጥረት ጋር የሀገሪቱ የብድር ጫና እያደገ በመምጣቱ ከፍተኛ የሆነ ችግር የተፈጠረ መሆኑን ይዘረዝራል። ከውጭ ንግድ መገኘት የነበረበት የውጭ ምንዛሪ ያሽቆለቆለ በመሄዱና ከአገር ቤትም በቀረጥ መልክ የሚሰበሰበው ገቢ በጣም አነስተኛ በመሆኑ ከፍተኛ ቀውስ ሊያስከትል የሚችል መሆኑን በመግለጽ ያስጠነቅቃሉ።
ባለፉት ጥቂት ቀናት ውስጥ ይፈታሉ ተብለው ሲጠበቁ የነበሩትና ለአራት ዓመት ያህል በወያኔ አገዛዝ በእስር ቤት ውስጥ ሲሰቃዩ የነበሩት አቶ አንዳርጋቸው ጽጌ ማክሰኞ ግንቦት 21 ቀን መፈታታቸውና ከቤተሰቦቻቸው ጋር መቀላቀላቸው ታውቋል። አቶ አንዳርጋቸው ከቃሊቲ እስር ቤት ተፈተው በመኪና ከቤተሰቦቻቸው ቤት ሲደርሱ በርካታ ቤተዘመዶችና ደጋፊዎቻቸው አቀባበል አድርገውላቸዋል። ከዚሁ ቦታ ሆነው በሰጡት አጭር መግለጫ ይህንን ያህል ሰው አቀባበል እንደሚያደርግላቸው ያልጠበቁ መሆናቸውን ገልጸው በእስር ቤት ሆነው ሞታቸውን እንደሚመርጡ ለአሳሪዎቻቸው መግለጻቸውን ተናግረዋል። በዛሬውም ዕለት የወያኔ አገዛዝ ሁለት በውጭ አገር በሚገኙ ሚዲያ ተቋሞችና ሌሎች የፖለቲካ ድርጅቶች መሪዎችን ጨምሮ ጠቅላላ በ137 ግለሰቦች ላይ የቃለውን ክስ ያነሳ መሆኑን የገለጸ ቢሆንም በእስር ቤቱ የሚገኙ ሌሎች የፖለቲካ እስረኞች በሙሉ መፈታት ያለባቸው መሆኑን ዜጎች እየገለጹ ይገኛሉ። በአሁኑ ወቅት በተለያዩ ጊዜያት ታፍነው የታሰሩ የፖለቲካ ድርጅት አባሎችና መሪዎች ከ40 ሺህ በላይ መሆናቸው ሲገመት ከነዚህም ውስጥ የኢሃፓ አባላት መሪዎች እና አበራሽ በርታ፣ ኢሳቅ ደብረጽዮን፣ ጸጋዬ ገብረመድን፣ ለማ ኃይሌ፣ ስጦታ ሁሴን፣ በለጣ መሃ፣ ተስፋዬ ከበደ፣ አበባይነ ኩሉ እንዲሁም ሌሎች በርካታ ይገኙባቸዋል። በሁለት ቀናት ውስጥ በሁለት የተለያዩ ቦታዎች በደረሰ የመኪና አደጋዎች ከ24 ሰዎች በላይ መሞታቸውና በርካቶች የአካል ጉዳት የደረሰባቸው መሆኑ ተነግሯል። ሰኞ ግንቦት 20 ከሻሸመኔ 18 ኪሎ ሜትር ርቀት ላይ በሚገኘው የኩየራ ከተማ በተከሰተ የመኪና አደጋ 6 ሰዎች መሞታቸው ታውቋል። አደጋው የደረሰው ወደ አዲስ አበባ ይጓዙበት የነበረው ሚኒባስ ከከባድ መኪና ጋር በመጋጨቱ ነው ተብሏል። ከሞቱት ሰዎች መካከል እናትና ህፃን ልጅ የሚገኝበት ሲሆን ከ12 ሰዎች በላይ መቁሰላቸውም ተረጋግጧል። ሁለተኛው አደጋ የደረሰው ማክሰኞ ግንቦት 21 ቀን በሰሜን ሸዋ ጫጫ ከተማ ውስጥ ሲሆን አንድ የህዝብ ማመላለሻ አውቶቡስ ከአንድ ሚኒባስ ጋር በመጋጨቱ 18 ሰዎች ሲሞቱ 8 ሰዎች የቆሰሉ መሆናቸው ተነግሯል። በሚኒባስ ውስጥ የነበሩት ሰዎች ከጻድቃኔ ማርያም ገዳም እየተመለሱ እንደነበር ከቦታው የተገኘው መረጃ ይገልጻል።
በአሁኑ የመኸር ወቅት የተምች መንጋ በብዛት እየተሰራጨ መሆኑን ባለስልጣኖች እየገለጹ ይገኛሉ። በዚህ ዓመት ከ350 ሺህ ሄክታር የበቆሎ እርሻ መሬት ውስጥ 87 ሺህ ሄክታር የሚሆነው በተምች መንጋ የተወረረ መሆኑን ተገልጿል። ከዚህ ውስጥ 30 ሺህ የሚሆነው ዘመናዊና ባህላዊ መከላከል ተደርጎለታል የተባለ ቢሆንም ቀሪው 57 ሺህ ሄክታር ላይ የተመረተው ምርት ከፍተኛ ጉዳት ሊደርስበት እንደሚችልም ተጠቁሟል። የተምች መንጋ የተለያዩ አዝርዕትን ሊያጠቃ እንደሚችል ሲገለጽ እስካሁን ያተኮረው በበቆሎ ምርት ላይ መሆኑም ታውቋል። በየመን የእርስ በርስ ጦርነት ምክንያት በከፍተኛ ስቃይ ውስጥ በመኖር ላይ ካሉት ኢትዮጵያውያን መካከል 100 የሚሆኑት በተባበሩት መንግስታት ድርጅት የስደተኛ ጉዳይ ድርጅት አማካኝነት ወደ አገራቸው ለመመለስ ጅቡቲ የገቡ መሆናቸው ተነግሯል። ወደ ኢትዮጵያ በመመለስ ያለው ቡድን 51 ሰዎችና 33 ህጻናት የሚገኙበት ሲሆን ሌሎች 200 የሚሆኑት በሚቀጥሉት ጥቂት ቀናት በዚህ ድርጅት አማካኝነት እንደሚመለሱ ተገልጿል። ባለፈው አመት 100 ሺህ በላይ የሚሆኑ ስደተኞች ወደ የመን የገቡ ሲሆን ከነዚህ ውስጥ አብዛኞቹ ኢትዮጵያውያን ጥቂቶቹ ደግሞ የሶማሌ ዜጎች መሆናቸው ተዘግቧል። ወደ የመን የገቡ በርካታ ስደተኞች ባስተላላፊዎች ከፍተኛ ስቃይ እየደረሰባቸው መሆኑ የተዘገበ ሲሆን ከተፈጸሙባቸው ኢሰብአዊ ድርጊቶች ውስጥ ግብረሰይል፣ ግድያ፣ እስራት፣ በኃይል ማሰርና ማሳራት፣ ስድብና ሌሎች ማስፈራሪያዎች የሚገኙባቸው መሆኑን ስደተኞቹ ለተባበሩት መንግስታት ድርጅት ባለስልጣኖች ከተናገሩት ለማወቅ ተችሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
መርሳት ትናንት ባይረሳ የትናንቱ በደል ማዘን ባልነበረ መድበንና ሞክሰን መርሳት ትናንት ባይረሳ ካህናት ማሰሩ ምዕመናኖችን ደብድቦ ማጎሩ ቤተ መቅደስ ሰላም በነበረች የካድሬ መፈንጫ መጫወቻ ባሉነች መርሳትን ነው መርሳት መርሳትን ውድቀታችን ከትላንቱ ዛሬ አለመማራችን እንዲያ ባይሆንማ መወላገድ ባልነበረ የወያኔ ሴራ ከቶም ባልሰመረ መርሳት ነው ችግራችን የወያኔን በደል ችላ ማለታችን መርሳት ባይኖር ኖሮ ሁሉም ሰው ያስተው መስጊድ ውስጥ ባልገባ አዛን ሊያስተጓጉል መርሳት ነው መሽራ መርሳትን ነው መርሳት ወያኔን ለመጣል በጋራ መነሳት ባንረሳ ኖሮ የትናንቱን በደል ባልነሰነስን ነበር ጨው በሰው ቁስል የጋዜጠኞች መታሰር የታጋዮች መወገር የአባቶች መገፍተር የሲኖዶስ መደፈር የሊቢያ ሰማዕታትን መምተር የልጆችን እናት ለሶስት ሆኖ መድፈር ኮዳ ሙሉ ውሃ ብልት ላይ ማንጠልጠል አሊያ ካልሆነ ግን እዛው ቁርጦ መጣል መርሳት ይቻል ይሆን መርሳት ይቻል ይሆን? የእናቶች ለቅሶ ዋይታንና ሐዘን ወያኔ እንደማይበጅ ተገልጦ ያውቅን ቀጥቶ ምን አመጣው ዛሬ መደለልን መርሳትን ነው መርሳት ለህዝባዊ መንግስት ዛሬ ነው መነሳት ባንረሳ ኑሮ የኤርትራን መገንጠል ባልጠራን ነበር ዘር ዛሬም ለመታለል ባንረሳ ኑሮ ሲሾም ኃይለ ማርያም በተረዳን ኑሮ ምንም እንዳይጠቅም ባልተታለል ነበር ዛሬ ባብይዳሉ መርሳትን ነው መርሳት የቀጣዩ ዘመን ቀጣይ ፖለቲካ ከተግባሩ ዜሮ ዮሬ ሰበክ መርሳትን ነው መርሳት መርሳትን ነው መርሳት Oh
የተካኑ ሰይጣኖች የመድረክ መጅገሮችና የኮረፌ ፍልስፎች በሃማ ቱማ በጎጃም ሙኛን ግሴ ይሉታል። አጠናባጁን ዳግም አረቀን መሆኑ ነው። በሰኒ ቢጠጣም ከበዛና ከተዘወተረ ምላስን ያጠቁራል በትንሹ። ዋናው መልኩ ግን ሙኝን የነገሰ ያስመስለዋል። ንጉሶች ደግሞ እንዳየነው ለስልጣናቸው ቀናይ በመሆናቸው ፉክክሩ መዘዝ ያመጣል። በጸለምት ስሜን ኮረፌም ከብርድ መከላከል አልፎ በብዛት ከተጠጣ ያፈላስፋል ሲባል ሰምቻለሁ። የቋራው ደጋ እንዲህ ሲባልለት ግን አልሰማውም። ያድዋ ፊልተር ከስባት ነጋ መነሁለል ጋርም ጥቅ ግድኝነት አለው የሚሉም አሉ። ኮረፌ ሲበዛና ሲያፈላስፍ ማነኝ? እግዚአብሔር ነው እውነት የፈጠረኝ? ለምን ጉዳይና ተልእኮ? ስላሴዎች እንዴት አንድም ሶስትም ሆኑ? ሞት የህይወት ቅጣይ ይሆን? ዘውድ ያንጥረኛ ቆርቆሮ አይደለም? ለገዢዎች ማን ስልጣን ሰጣቸው? ኢየሱስና ነብዩ መሐመድ ጥቁር ነበሩ? ለምንስን ያልነግስም? አይነት መዘዘኛ ጥያቄዎችን ያስጠይቃል ተብሏል። ዳግም አረቄና ኮረፌም ዋጋቸው ተወደደ ወይም የትግሬ መጠጥ ተባሉ እንጂ ባገራችን ሞልተዋል። ለማንኛውም መጠጥ ለጨዋታ በሚል በልክ መጠጣቱ ሳይሻል አይቀርም እላለሁ። ግን አልሆነምና ቋባ ደረጉ ቁጥር የነገሱ ሞኞች የኮረፌ ፍልስፎች በርክተውብናል። ቀደም ያዳቆነ ሰይጣን ሳይቀሳይተውም ይባል የነበረው ተቀይሮ ወያኔን ያዳቆነው ሰይጣን ተፈልጎ በመጥፋቱ አዋቂዎች ወያኔ ራሱ ገና በናቅፋ የተካነ ሰይጣን ነው ሲሉም ደምድመዋል። አንደምታውን 27 ዓመታት ከስቃይና መከራ ጋር አይተናል ማለትም እንችላለን። ቢመከሩ ቢመከሩ ከቶም መሻሻል መመከር እንብኝ የሚላቸው ብዙዎች አሉ። የታሸገ የቆርቆሮ ምግብ እንኳ የጊዜ ገደብ አለው ብንልም አልሰማም ብለዋል። በርግጥ ያልተመቸው አመት ያለፈውንም ቆርቆሮ ከፍቶ የመጣይም ጣብሎ መብላት ብቻ ሳይሆን ለፈረንጅ ውሾችና ድመቶች የታሸገውንም ሲሰለቅጥ አይተናል አውቀናል። ታዲያ ለምግብ ብቻ ሳይሆን ለወሬም ማለቂያ ማቆሚያ ጊዜ አለው። በተለይም ላሉባልታና ሐሰት ወሬ የጠነዛን ሐሰት አድሶ ማራገቡ አኖሌ ሐውልትን ያሰራ እንደሆነ እንጂ ሐቅን አያላብስም። ደርግ በኢሃፓ ላይ የፈለገውን ሁሉ ሐሰትና ክስ ሲያሰራጭ ቀርሞ ምንም የበጀው አልነበረም። የደርግ ውሸት ከተነገረ 27 ዓመታት አልፎት ዛሬም ግን የጊዜው ገደብ ካለፈም በኋላ ሲያላዝኑት መስማት ተገደናል። የኢሃፓ ጠላቶች የሆኑትን ወዳጅ አድርጎ በማቅረብ ድርጅቱን የሲያይ ቅጥረኛና የአረብ ፔትሮዶላር ምንደኛ ብሎ ሲዘልፍ መክረሙ ይታወሳል። ለኢሃፓ ዶላር የለገሰ አረብን የበላው ጅብ እስከዛሬ አልጮህ እንዳለ ግን ሁላችንም የምናውቀው ነው። ከርዕዮቱም የተነሳ ሆነ ኢትዮጵያ በማለቱ በአረብ አገሮች ድርጅቱ ያልተደገፈ ሆኖ መቆየቱን ታሪክ መዝግቧል። ዛሬም የተቀየረ የለም። ባለን ተመክሮና ችሎታ ኢሃሰ ይቆጣጠረው በነበረው ጉባ አካባቢ ሊሰራ ታቀደ የተባለውን ግድብ ሥራ ለማቆም ከሚመለከታቸው እርዳታ ለመቀበል ዝግጁ ብንሆን ምናልባትም ችግራችንን ቀርፈን እንደረጅ ነበር። ሶማሊያም ምዕራብ ሶማሊያ ያለውን የኢትዮጵያ አንድ ሲሶ እውነትም የሶማሊያ ነው ብለን በነፈርም ሰፊ እርዳታ ሊሰጠን ቃል ገብቶልን እኛ አሌስ እንለው ወያኔ ግን ተቀብሎ በሞቃዲሾም ቢሮ ከፍቶ ባረቦች ሊረዳ ባልቻለ ነበር። ሻቢያን በተመለከተም ተመሳሳይ ማለት እንችላለን። በመሆኑም የሚሰለቁ ታሰቶች እጅጅ ያሉና ጊዜም ያለፈባቸው ናቸው ማለት ይገባል። አዲስ ታሰቶች ብቅ ካሉ ለምላሽ አንቦዝንም። ላደረ ለሻገተ ገሞራው ለቀመለ ላለው ወሬ ግን ጊዜም ምላሽም የለንም ብለናል። በጣም የተለቸና አሰቃቂ አንደምታ ሊኖረው የሚችል ሌላ የሻገተ ልፈፋ ደግሞ ትግሬዎችን የሚመለከተው ነው። ባጭው ጊዜ የተማሪውን እንቅስቃሴ ለመከፋፈልና ለማስጠላት كإرترا أغامي الدوج إبالو كنبروت غار يتازنو إلو نبر درقم إحبان كهولوم ساريش بيا سيطان لازم بد موكروال كوياني غار أبرو قومو بلوغن بسفيو سيك ألام بد التسمام كإرترا غنتاوش غار مسرات بيتشا سايحون يتفترون بنسونو سيلغن بزوغز ديتا دمتوال كلاي لدن دموكركوت يهن سينجر يموتن قرباتي زو يمين قواكوغن اسكاغون اللو اتيبيان كغن تايوش كبابوش كبعد تراتوش سنكالاكل بزوغو داتن يتكبلنو ايها بوشغن غناكت اواتو سمريتاچن بغوت بغوزا بهايمانوت ببهيرس بدرجا كتوم بالم هونو بزديكس اكتاچا يمنلو بزوم اينور ለነገሩ ብዙ ጊዜ ነግረናቸው አውቀው የደነቆሩትን መምከሩ ከንቱ መሆኑን ደምድመናል ማለት ይቻላል የፖለቲካ ድርጅት እንመሰረታለን ስንል ከኤርትራ ድርጅቶች ጋር ተገናኝተን በሚልም አልነበረም አልጄሪያ በስደት በነበርንበት ጊዜ ከአያሌ ዓለም አቀፍ ድርጅቶችና አገሮችም ጋር ግንኙነት የመሰረተን ሲሆን ከፍልስጤም ድርጅቶች ጋር የነበረን ቅርበት ከጀብሃ በአልጄሪያ ከነበረን ግንኙነት ይበልጥ የተቀራረበ ነበር በውጭ ሀገር ካሉ ተራማጆች ጋር ተጣምረን ድርጅት መስርተን ጦርም አቋቁመን በባሌ በጫካ በኩል ዘልቀን በመግባት ትጥቅ ትግል በጫካን ጀምራለን የሚል አጠቃላይ እቅድ ነበረን የሱዳኑም አስቸጋሪ ሲሆን የባሌውም በዚያድ ባሬ ጣልቃ ገብነት የሚሳካ እንደማይሆን ሲታወቅ ወደ ኤርትራ ግንባሮች መዞር ተገደን በዚያ በኩል ያለውን ግንኙነት ልናተኩርበት ልንገደድ ችለናል ከያሲር አራፋትም እስራኤሎች ቱኒስ ሄደው ከገደሉት ካቡ ጂሃድም ከጆርጅ ሀባሽም ከናይፍ ሐዋትሜም ወዘተ ጋር ግንኙነት የመሰረትነው ራሳችን ኢትዮጵያውያን እንጂ በኤርትራ ግንባሮች ድጋፍም አልነበረም ለነሱም ለወያኔ የሚያልሰሩትን ሰሩ ብሎ የሚቀርበው ሸንዳራ ሸውራራ አስተያየት ከመሆኑ ባሻገር ምንም የሐቅ መነሻ የሌለው ነው በሻቢያ በኩል ፍዳ ከፍለን ሰራዊት ባናስገባ ኖሮ ይሻል ነበር እስከማለትም ዛሬ ደረስነው እኮ አልጋ ባልጋ ጉዞና ግንኙነት ሳይሆን ጎጂ ሆኖ በመገኘቱም ነው በኤርትራ ሜዳ ጀብሃ የትግራይ ነጻ አውጪ ግንባር መሪዎችን TLF እንደተሰበሰበው ሁሉ ሻቢያ የወያኔ መሪዎችን መሰብሰብ ሲጀምር እነዚህንም በሜዳ የነበሩት ሟቹ አቶ አሰፋ ሀብቱ የድርጅታችን አባል የሟቹ መስፍን ሀብቱ ታላቅ ወንድምና የብንያም አዳነ ቅርብ ዘመድን እንዲመሩ ጠይቆ በትግራይ ስም ለተደራጀ ቡድን አባልም መሪም ሊሆኑ እንደማይችሉ ገልጸውለት ነበር የትግራይ ትግሪኝ አባወራው ወልድ አብ ወልድ ማርያም ሆነ ኢሳያስ አፈወርቂም ብርሃነ መስቀል ረዳን የትግራይ ቡድን መሪ እንዲሆን ላቀረቡለት ጥያቄም በደፈራቸው የሚገባቸውን ምላሽ ሰጥቶም ቢያል እንጂ ከነሱ ጋር አልሰመረም ሻቢያ መንቃብሎ ከአዲስ አበባ የመጡ የዩኒቨርሲቲ ተማሪዎችን ሊያጠቃ ሲነሳ ወደ ደቡብ የመን ለህክምና ወጣ የነበረችውን የህክምና ኮሌጅ ተማሪ የነበረችውን ደሃብን ለመርዳት ለማስመለጥ ተሞከረ እንጂ ለሻቢያ ድጋፍ አልተሰጠም በፖለቲካ ጉዳይ ከብርሃነ መስቀል ጋር በንጋጭም በኢትዮጵያዊነቱ ግን ዛሬም ለሚከሰሰው ለሱም ለዘሩም ለሌሎችም ጥብቅና ለመቆም በበኩሌ ዝግጁ ነኝ ኢትዮጵያዊ ተራማጆች ጀግኖች ጸረጠባቦችም የትግራይ ተወላጆች ነበሩና ጀግናው ተስፋዬ ደበሳይንማ ከቶም ማንሳት የሚችሉ አይደሉም የዛሬ ቡከኖች በዚህ ተባለያ ማዘንም ንዴትም ከራቀን ዘመን አልፏል ፋይዳ ቢስ ነው ከንቶችና ለፈፋቸውን ዘግተን ቀጥለናል ሁሉ አድሮም አስከፊ የሆነውን የክህደትና የባንዳነትን መዘዝ አይተነዋል በመቆጨትና በመናደድ ሳይሆን ግን በመታሰብ የምንሰነዝራቸው ትችቶች ምናልባትም ለአዲሱና መጪው ትውልድ ይጠቅሙ ይሆን በሚልም ነው ከዚህ በተያያዘ ከቅርብ ጊዜ ወዲህ በተለይም ወያኔያዊ ቃና ያላቸው ጽንፈኞች ብቅ ካሉ በኋላ የትግራይ ተወላጅ በሆኑት ከላይ በተጠቀሱት ጓዶችና በነ ጸሎተ ህዝቅያስ ወዘተም ላይ ክስና ወንጀላ ሲቀርብ ለመታዘብ ተገደናል ለብዙዎቹ ማፈሪያ ጽንፈኞች መልስ መስጠት ከቶም አያስፈልግም ስንል ቆይተናል ወደ ሜዳ ለመግባት የሰራዊቱ እርሾ በበረሃ ሲጓዝ ህይወታቸው ያለፈው ብንያም አዳንና መሐመድ ማህፉዝ ተዝሉኛል መሐመድ ማህፉዝ ከወደ ጅማ አባ ጅፋር ቤተሰብ የተዛመደ ሲሆን ቢንያም አዳነ ደግሞ ዘር ከተቆጠረ በውልደት ትግራዊ ነበር እስከማስተውሰው እሱም ሆነ መስፍን እንዲሁም በደርግ የተገደለው አንጋፋው ኢሃፓ ዮሴፍ አዳነ የተወለዱት አዲስ አበባ ነው በያፓ ምስረታ ከፍተኛ ሚና የነበረው መስፍን አብቱ የቅርብ ዘመዱ ሲሆን የሁለቱም ኢትዮጵያዊነት የአጼው ሚኒስትር ያበበ ረታ ዘመዶች ነበሩ መቼም ቢሆን መች በጥያቄ ገብቶ የሚያውቃል ነበርም የባለጌዎቹን ክስ ሲሰማ ሌላ ትዝ የሚለኝ ከአሜሪካ ተመልሶ በደርግ የተገደለው በውልደቱ ኤርትራዊ የነበረው ሙልጌታ ሱልጣንም ነው ያኔ በዚያ ጊዜ ውልደትና ዘር ጎሳ አንጠያየቅም ነበርና ሙልጌታ ሱልጣንን ውልደቱንም ያወቅኩት ከተሰዋ በኋላ ነበር ቢንያም አዳነ ከአልጄሪያ ወደ ሞስኮ ሄዶ እህቱን በኋላ መይሶን የሆነችውንና ሌሎችንም ወደ ድርጅቱ የመለመለው እሱ ነበር ወደ ነጸሎተ ልመለስና ጸሎተ ሰፈሩ ጣሊያን ሰፈር ከኔም ሰፈር ጋር ዮሐንስ ስለሚቀራረብ እንተዋወቅ ነበር በዩኒቨርሲቲም በፖለቲካውም ተገናኝተን የቅርብ ጓደኞች ሆነን የጸሎተም ሆነ በወያኔ ደብዛው የጠፋው ኢሳቅ ደብረጽዮን የመርካቶው ልጅ ውልደታቸው ከትግራይና ኤርትራ መሆኑን ያወቅኩት ከተዋወቅን ብዙ ጊዜ ባጋጣሚ እንደነበርም ትዝ ይለኛል ለማንኛውም ጸሎተና ወንድሙን ያሳደጉት እናቱ የተቸገሩና ፍዳ ተቀበሉ ቢሆንም አንድም ጊዜ ልጆቻቸውን ፖለቲካ ተው ወዘተ በሚል ሲጨቀጭቁ ያልተደመጡ ነበሩ ጸሎተ ከርቸሌ ታስሮ ሳለ እኚህ እናቱ ሊጠይቁት ሲሄዱ ከሱ ጋር ጥቂት ጊዜ አጥፍተው በሰፊው የሚጠይቁት ዓለም በቃኝ ይባል በነበረው የነበሩት ጠና ያሉ እስረኞች እንደነበሩ አስታውሳለሁ ጸሎተ ጋር ብዙ አልቆዩም ስንላቸው እሷ ምን ጎደላት ጎረምሳ ናት ጓደኞቿ ጋር ናት ብለው ያስቆንም ነበር የጸሎተ እናት እንደ ደብተራው እናት ልጃቸውን አንቺ ብለው ነበር የሚጠሩት አኩሪ እናት የጸሎተ ታናሽ ወንድምን ይትባረክን በጣም ባላውቀውም ያው አሜሪካ ለትምህርት ሄዶ ይሃባ ሆኖ ከዚያም አቋርጦ እንደ ሰማዕት ሙልጌታ ዜናና ክፍሉ ከበደ ለትግል ተመልሶ በያባነት በቆራጥነት ሲንቀሳቀስ ቆይቶ በባንዳው ፍቅሬ መርዕድ ግድያ ላይ ተካፍለሃል በሚል ተይዞ በሰናይ ልኬ ሳይቀር አስተካቂ ግብረ ሲየል ደርሶበት በደርግ 23 ይሃባዎች እነ ዘር አብሩ ካበበ ውብሸት እና ሌሎች ሲረሸኑ የተገደለ ነው ጸሎተም ወዳሲም ባዘልቆ በዚያው ህይወቱ አልፎ እናቱ አለወንድ ልጆቻቸውና ጧሪ ቀርተዋል እነዚህ ጀግና የኢሃባ ልጆችና ደሃናታቸው ናቸው ታዲያ ትግሬ በሚል ሰበብ የሚወገዙት ለማን ተሰቃዩ ለማን ተሰው ለትግራይ ለጨቋይ ለመሆኑስ የትግራይ ወንድም እህቶቻችንን በኢትዮጵያዊነት የተሰውለትን የታገሉለትን ባልሆነ የሚከሱት እነማን ናቸው ብለን ብንጠይቅ መልሱ ድብቅ አይደለም የውጅምብር ዶክተሮች በርግጡኑ ዛሬ ፈልተዋል ወያኔም በለስ ቀንጦት ስልጣን ከመያዙም በላይ ገንዘብ አለውና መሐይምነቱን ሳይቀርፍ ዶክተር ተብሎ ይደንስብናል ጅሎች በዚህም በዚያም ነግሰውብናል በዚህም ዘመናዊው ዳግም ውስኪና ኮኛክ በቃኘው ጎጂ ሚናቸው በቀላሉ የሚገመት አይደለም ወደዚህ ርዕስ የገባሁት በአሁኑ ጊዜ ወያኔ አገራችንን ወደ አስከፊ አዘቅት ሊወረውር ተነስቷልና አንደምታውን እንድንመዘንም ነው የስብሰባ መሽገሮች ሳልሚዎች ያልኳቸው ክፍሎች ስብሰባ ከተጠራ ጠቀመም አረባም ሳይሉ ሁሉም ተገኝተው የሚዘባርቁ ይህን ወልፋቸውን ለማርካት ነጋጠባ ዋጋቢስ ጉንጭ አልፋ ስምሪት ላይ የሚውሉ ሁኔታውን በበቂ አንደፍርሰው ሊመጣ የሚችለውን ችግር ለማስወገድ አስፈላጊው ጥንቃቄ እርምጃ እንዳይወሰድ ቢያግዱም አደጋው ግን አፍጦ መጥቶብናል በውጭ አገሮች ባለፈው ሰሞን ይህን አይነት እርባና ቢስ ስብሰባዎች ሲካሄዱ ታዝበናል ወያኔ በሱ ብሶ ብሔር ተኮር ጥቃት ተስፋፋ በሚል የኢትዮጵያ ሕዝብ ጸረ ትግሬ ዘመቻ ላይ እንደተሰማራ አድርጎ ማቅረቡን መርጧል ይጠቅመዋል የትግራይ ተወላጆችን አስፈራርቶ ከጎኑ ለማሰለፍ ይህን የወያኔ ቅጥፈት ያጀቡት መኖራቸውም አሳዛኝ መሆኑ ሊሰረዝ የሚችል አይደለም ጸረ ትግሬ ቁጣ ሊነሳ የሚችልበት ሁኔታ መኖሩ ግን የሚካድ ሊሆን አይችልም ወያኔ ከተሳካለት የትግራይን ህዝብ ከመላ ኢትዮጵያ ህዝብ አጣልቶ እስራኤል አይሁዶችን አሰባስባ ባረቦች ላይ ጠንክራ እንደቆመችው ሁሉ ከጎኑ አሰልፎ የስልጣን እድሜውን ሊያራዝም እቅዳለው። አሊያም የትግራይን የመገንጠል እቅድ እስካሁንም እንዳልተወና የወሎ ጎንደር ለመሬት ዝርፊያውም ከዚሁ ጋር የተያያዘ መሆኑን መዘንጋት የለብንም። የትግራይን ህዝብ ወያኔ ለአደጋ ሲያጋልጠው ይህንን ህዝብ ደግሞ በጣም የጎዳው ክፍል የትግራይ ምሁሩና የተማረው ማለትም ከተሜው ንዑስ ከበርቴው ነው። ከወያኔ ጎን በመቆምና ዘረኝነትን አቅፎ በህዝብ ላይ በመፈንጨት የትግራይ ተወላጅ በጅምላ ይጠላ ዘንድ ሆዳሞቹ ከፍተኛ አስተዋጽኦ አድርገዋል። ዛሬ ብዙዎች እሳት ካየው ምን ለየው ትግሬ ሁሉ ያው ወያኔ ነው ብለው ቢደመድሙ ምክንያት አላቸው የሚያሰኘውም ይህ ነው። ከኢትዮጵያና ከህዝቧ ጋር የቆሙ የትግራይ ከተሜዎችና ምሁሮች በርግጥም ጥቂቶች መሆናቸው የማይካድ ሐቅ ነው። ወያኔ ለ27 ዓመት በስልጣን 17 ዓመት ትግል በሚለው ሲፈትለው የቆየው የዳሞትራ ድር ነው። መርዘኛ በመሆኑም እየተካሄደ ያለው የህዝብ ትግል ወደ ዴሞክራሲ ሳይሆን ወደ ብጥብጥና ፍጅት እንዲያመራ ወያኔ ባለው አቅም ሁሉ እየጣረ ነው። ይህንን ጥረቱን በየፊናቸው የሚደግፉት እንዳሉም እናውቃለን። በጎራዳችን የአማራና የክርስቲያንን ራስ ቀልተን ደምና ፍስ የሚሉት ጠባብ ምሁሮች ጸረ ኢትዮጵያ ውርጋጦች ምሳሌ ናቸው። ካመቸን እንገነጠላለን ብለው የሚያጓሩት ደግሞ በዚሁ ህዝብን ወደ ስጋት ጥለው ለወያኔ ከወደቁ ኢትዮጵያ ስጠፋለች ልፈፋ ተአማኒነት ይሰጣሉ። ወያኔ ትግሬዎችን በየከተማው አስታጥቋልም ሲባል የቆየ ነው። እነዚህ ዘማሚቶች ደግሞ ግንጠላን ተዉ፣ ማንነታችሁን አትካዱ፣ ከህዝብ ጋር ሆናችሁ በኢትዮጵያ አንድነት ስር ችግር ለሚባለው ሁሉ መፍትሄ ፈልጉ ቢባል ጆሮ ዳባ ልበስ ብለው ለትግላችን ጋሬጣ ከመሆን አልተቆጠቡም። ይህም በተለይ የሚመለከተው አስመራ የመሸጉትን የኦጋዴን ግንባርና ኦነግን ነው። የግንጠላ አቀንቃኞችን በአስመራ አቅፎ ያለው ሻዕቢያም ለሀገራችን አንድነት ያሰጋል፣ ፈንጂ አጥምዷል የሚሉ ክፍሎችም ስጋታቸው ለትግላችን ያላቸውን አመለካከት ሊቃኘው ይችላል ብንል ስህተት አይሆንም። ወጣ ወረደ ወያኔ ባቀደው ተሳክቶለት አንድም በስጋት ትግሉ ከቆመለት ወይም ህዝብን እርስ በርስ ካፋጀና በትግራይ ህዝብ ላይም ፍጅትን ከጋበዘ የሀገራችን ታሪክ ላይ የሚያኮማትርና የሚያሳዝን ምዕራፍ ይጽፍብናል። ነጋጠባ በዘረኝነት የሚባርቀውና ንጹህ ዜጎችን የሚገድለው የህዝብን መደበኛ የበቀል ስሜት የሚያራግበው ለስልጣኑ መቀጠል የትግራይን ህዝብ በነቂስ ከጎኑ ማሰለፍ አስፈላጊ ሆኖ ስላገኘው ነው። ይህንን በመረዳት ከዚህ በቀጣይነት ሊመጣ ከሚችለው የጥፋት ጉዞና ስምሪት ለመቆጠብ ህዝብ ሙሉ ጥረት ማድረግ አለበት እያል ይህን ጥረት በቅድሚያ ሲሞክር መታየት ያለበትም የትግራይ ህዝብ ነው እንላለን። ኢትዮጵያ አትፈርስም የሚል እምነታችን ጽኑ እንደሆነ ሁሉ በአንጻሩ ውቃቢ የራቃቸውና ጅላጅል የፖለቲካ መሪዎች አገርን ሊያጠፉ እንደሚችሉ በሶቪየት ህብረትም በዩጎዝላቪያም ያየነው ነው። የኢትዮጵያን ጥፋት የሚፈልጉ የውጭ ጠላቶች ደግሞ አላጣንም። ጠላትና ወዳጅን ለይቶ ማወቅ ቀዳሚ ተግባር መሆኑን ማወቅም አለብን ሲባል ቆይቷል። ሞኝ ልጅ የአባቱን ገዳይ አባባ ይላል የተባለው አለ ምክንያት አይደለም። የቻይናው የጦርነት ስልት ጸሐፊ ሱንዙ ጠላት ክንወቅ፣ ከዚህም በላይ ራስ ክንወቅ፣ 100 ጦርነት ብትገጥም ሁሉንም ታቸንፋለህ ብሎ ነበር። በእኛ በኩል ማን ነው የሀገራችን ጠላት በሚለው ላይ ብዥታ ያሳየን የያዝን አይመስለኝም። ትግል ግድ የሚለውን ድጋፍ እዚህም እዚያም ለማግኘት ብንሞክርም በረጂዎቹ ያውም ከተገኙ ማንነት ላይ አልተደናገርንም ማለት እንችላለን። በአልጀርስ ከተማ የተገናኘናቸው ቪየትናም፣ ኩባ፣ ቻይና ወዘተ ሊረዱን ጭራሹንም ፍላጎት አላሳዩንም። ሰሜን ኮሪያ ለኪም ኢልሱንግ መልካም ልደት ምኞት ጻፉለት ማለት እንጂ ሌላ አቋም አልነበራቸውም። የሰውየው ተክለ ሰውነት ደግሞ ጸረ ሶሻሊስትና አቅለሽላሽ ነው በማለታችን ናቅናቸው እንጂ የፈየዱልን የለም። ከሶማሊያ እርዳታ ብንጠይቅም ሶማሊያ የድርጅት ተወካያችንን አስራና በትግላችንም ላይ ሻጥር ለመፈጸም መዝመቷን አልሳትነውም። በደቡብ የመን ኤደን የከፈትነው ቢሮም በራሳችን ሲሆን ከደርግ ካልተስማማችሁ ብለው ሊጫኑን ሲሞክሩ ዘግተነው ወጥተናል። በደርግ የመጀመሪያው ሰሞንም ቻይና ራሷ ከመንግስቱና ኃይለ ፊዳ ጋር ተቀራርባ ለደርግ ጦር ክላሽንና ሴሚኖፍ ጠመንጃ አፍታጥቃ ደርጉን ደግፉ ስትለን ጆሮ አልሰጠናትም። ባጭሩ ለማንም ያጎበደድንበት ሁኔታ የለም። ሻጋም ሆነ ጀብሃ ሊያዙንና ያገራችንን ጥቅም ማስቀደም እንድንተው ሊያደርጉን ኤርትራ የኢትዮጵያ ቅኝ ግዛት ናት ሊያሰኙን አልቻሉም። የጣሊያን ዜጎችን በጣና በለስ ስንጠልፍ የሱዳን አልሳዲቅ አልማህዲ አገዛዝ ልቀቋቸው ሲለን እሱን ተወው አያገባህም አልነው እንጂ ማንንም በዚህ የተነሳ አልለቀቅንም። ፋሽስቱ ኮሎኔል የሶማሊን ወረራ ሰበብ አድርጎ ኢሃፓን ባፍቅሮ ሶማሌ ሲከስና ሐሰቱንም ባዞምባ ሲያጅብ ህዝብ ለአገሩ ያለውን ፍቅር በጸረ ድርጅት ቅኝት ሊነዳ ጣረ እንጂ ሶማሊያን በመቃወም ሆነ በሶማሌ በመገደል ኢሃፓ ስሙ ይነሳል እንጂ በሶማሌ ወረራ ደጋፊነት አይጠቀስም። ዛሬ በቶሮንቶ በስደት ላይ ያለው ኮሎኔል አባስና መሰሎቹ በሸለምቦትና ሌሎች ቦታዎች በጓዶቻችን ላይ የፈጸሙትን ግድያና ግብረስየል ጠንቅቀን እናውቃለን። የደርግን ውሸት በማዳበር በታጠቅ ጦር ሰፈር ጠርሙስ ፈሽቶ ሚሊሻውን በምግብ ከቶ ገደለ፣ በአገር ጦር ላይ ከጀርባ ተኮሰ፣ በሐረር ሶማሌን ደግፉ ብሎ ለተከታዮቹ መመሪያ አስተላለፈ ወዘተ የተባሉት ሁሉ የኮሎኔሎቹና ሻለቆቹ ቀጣይና የቀመለ ውሸት መሆናቸው ግልጽ ነው። ግን ከዚህ በፊት እንዳሰፈርኩት ውሸት ሲደጋገም የተባለ የናዚ ፋሽስት ፈሊጥን ይዘዋልና የትልቅሱ አይነት ይደጋግሙታል። ታሪክ ይፈተሽ ከተባለም ለሚነዛ ውሸት ማጠየቂያ የጽሑፍም የሐቅም ምንም መረጃ የለም። ወያኔ ግን የዚያድ ባሬ ወዳጅና ተባባሪ ሆኖ ከርሞ ዛሬ አይኑን በጨዋጥቦ በኦጋዴን ጦርነት ልንሳተፍና ሶማሊያንም ልንወጋ ጠይቀን ነበር ሲል ቀጥፏል። ከመቶ ውሸት አንድ እውነት ይሻላል የሚለውን በትግርኛ አልተጻፈም መሰል እነ ስብሐት ነጋ ጨርሶ አያውቁትም ያሰኛል። አልሰማ አሉት እንጂ ወገናችን የትግራይ ሕዝብ ሐቂ ሚዛን ወርቂ ብሏቸው ነበር። ወያኔ በዘረኛነት የተካነ ቡድን ነው ቢባል ስህተት ወይም ማጋነን አይሆንም። ትግራይን መገንጠል የሚል መርሃ ግብር አውጥቶ ይህ አላስኬድ ሲለውና የትግራይ ህዝብም ታሪክ ገደብክ ሲለው የትግራይ ሰፊ ህዝብ በሸዋ አማራ ተጨቁኖ መገንጠል ስለፈለገ ልናስተወው በሚል ድምፁን አስተጋባን እንጂ ልንገነጠል አይደለም ሲል ቀጥፏል። መገንጠል የሚለውንም የኤርትራ ግንባሮች የሚጠይቁትን ነጻነት ያቀልብናል በሚል የትግራይ መገንጠል ለሚለው ብዙም ፊት ሳይሰጡት ቀርተዋል። ይህን የመገንጠል ፍላጎት ወደ ትግራይ የበላይነት አቋም ለመለወጥ ወያኔ ሲነሳም በጠላትነት አውቆ የፈረጀውና ሊያጠፋም የተነሳው ኢትዮጵያዊነትን ነው። ዘጠኝ ጊዜ ድርድር ብናደርግም ወያኔ አማሮች ናችሁ አባይ ኢትዮጵያ ከትግራይ ውጡ ብሎን ያው ወደ ውጊያው አምርተውብናል። በመሆኑም በኢሃፓና ኢድህ ላይ ጦርነቶችን ወያኔ ከፈተ። ከጸረ ኢትዮጵያ ኃይሎች ጋር አብሮ አገራችንን አጠቃ። ወያኔ የአገራችንን ደንና መሬት ለሱዳን ሊሰጥ የተነሳው ገና ጫካ እያለና በካህዲዎች ድጋፍ ወደ ወልቃይትና አርማጭሆ መዝለቅ ከቻለ ጊዜ ጀምሮ ነበር። የደቡብ ሱዳን ስደተኞችንም መንገድ እያፈነ ለሱዳን ወታደር በማስረከብ በየሱዳኑ እርሻ መሽሩ አስገድሏል። ኢሃፓም የደቡብ ሱዳኖች ሰፈር በነፍሶ ገበያ ተራራ ቋራ ላይ መስርቷል በሚል ክስም ከሱዳን ጥቃት አስደርሶብናል። ምጸት እንበለው ትራጀዲ ድራማ የደቡብ ሱዳን መሪ ሊሆኑ የቻሉት እነ ሳልቫኪርና ሪክ ማሻር የወያኔ ወዳጅ ለመሆን ሲሰግዱ ልናያቸውም በቅተናል። ወያኔ በሰይጣናዊ ጽናት እንበለውና ኢትዮጵያን ሊያጠፋ ሲጥር የውስጥ አርበኞቹ እነ ገብረ ሕይወት ደስታ፣ ኮሎኔል ፍስሐ ወዘተ እየረዱትና ኋላም ምዕራባውያንና አረብ አገሮች በረሃብ ሽፋን በሰጡት ሰፊ ድጋፍ ሲጠናቀቅ ይህን ሁሉ በጽናት ሲታገል የነበረው ኢሃፓ ለመሆኑ ማንም ዛሬ አሌሊል ሊነሳ አይችልም። ወያኔ ዳባት ደርሶ የጎንደር የያኔው አስተዳዳሪ ገዛኸኝ ወርቄ በኢሃፓ ላይ ዘመቻ ያስተባብር እንደነበር እናስታውሳለን። በባዕድ አገር በተለይም በሰሜን አሜሪካ በርካታ ዜጎች ወያኔ ኢህአዴግ ብሏል በሚል ድጋፍ ሲሰጡት እንደነበርና ድርጅታችንንም በአክራሪነት ሲከሱ መቆየታቸውን አልረሳንም። ከነዚ ብዙዎቹ አሁንም የመድረክ መልገር ሆነው አላናገር አላስተነፍስ ያሉ የወያኔ የውስጥ አርበኞችና ምስጦች ሆነው እናያለን። ወያኔን سنታገልና በገንጣይ ኃይሎች በሞላ سنተካ አብሮን ተሰልፈው መስዋዕትነትን ከከፈሉ አባሎቻችንና ህዝቦች ሌላው ከጎን ቆሞ ወይም ከሩቅ ተመልካች ሆኖ አሊያም የወያኔ ተሟጋችና ደጋፊ ነበር ብንል ሀቅን ማቅረብ እንጂ በማንም ላይ ጣት ለመቀሰር እንዳልሆነም ግልጽ ሊሆን ይገባዋል። ለድክመታችን በቀድሚያ ተጠያቂ ራሳችን ነን። ለፈጸምናቸው ስህተቶች በአራተኛው ጠቅላላ ጉባኤያችን በ1972 ዓመተ ምህረት በጭልጋ ባደረግነው ስብሰባ በሰፊው ተወያይተንበታል። የዚህ ውጤቱ በአንድ በኩል አሉታዊ እንደነበርንም የጠቀስን ቢሆንም ለእውነትም ግዝ ያለው እንዲሉ ለጥቃት የተጋለጥነው በራሳችን ድክመትም መሆኑን ግን ለመሸፈን ምንም ፍላጎት ኖሮን አያውቅምና ዝርዝሩን በተመለከተ አስተተኞችን ማሳረፍ ደግሞ ግዴታችንም ሆኖ ይገኛል። ድርጅታችንን በከፍተኛ ደረጃ ከመጉዳት አንጻር አንጃ ያልናቸው የውስጥ አጥፊ የፖለቲካ ባዙቆች በቀድሚያ የሚጠቀሱ ናቸው። በአሲምባ ተከሰተ ከተባለው አንጃ ውጪ ሌሎቹ አንጃዎች በሞላ ውልደታቸው ለጠላት እንመች እንገብር ከሚል አቋም የጀመረ ነው። የመጀመሪያው አንጃ ብቅ ያለብን በአዲስ አበባ በብርሃነ መስቀልና በጌታቸው ማሩ መሪነት ሲሆን በዚህ ሂደት ዋናው ተዋናይ ብርሃነ መስቀል ነበር። ለምን እንዲህ ሆነ የሚለውን በበቂ ለማስረዳት በቅርብ አውቀው የነበረውን ብርሃነን ማንነት በተወሰነ ደረጃ ማቅረብ ይኖርብኛል። እሱ ክሊክ ብሎ ሊከሳቸው ከተነሳው ከነተስፋዬ ደበሳይ ዘሩ ከሸንና ሌሎች ይበልጥ እሱን የማውቀው ስለነበርም አቁን ማቅረብ ግዴታዬ ነው። ብርሃነ መስቀል የአይሮፕላን ጠለፋ ሐሳብ ሲሰረጽ በከርቸሌ የነበረ ቢሆንም ተፈቶ ሲነገረው ግን ዋና ተስማሚ ሆኖ የድርጊቱና የተከተለው ሂደት ዋና አካል ሆኗል። ብርሃነ መስቀል የነቃና በተማሪው ማህበርም በንግግርም በጽሁፍም ብዙ አስተዋጽኦ ያደረገ ሲሆን ታዋቂ የተማሪዎች መሪ ነበር። በአገር ቤት በቅርበት ባላውቀውም በእድሜም ታላቃችን ነበርና ያው አስከፊ ስደት ጓዶች እንድንሆን አድርጎናል። ብርሃነ መስቀል በኢትዮጵያ ታሪክ ልዩና ከፍተኛ ቦታ አለኝ ብሎ የሚያምንና ይህንንም ታሪኩን ለመጻፍ የሚያስችሉ በርካታ ሰነዶችን በቦርሳ ይዞ አውሮፕላን ላይ የወጣና በገቢር መሪ ለመሆን ብቁ ነኝ ብሎ ያመነና የተሰናዳ ነበር። ብዙዎች ያደንቁት ስለነበረም ምናልባትም ስለራሱ የነበረው ግምት ትንሽ የተዛባ ሊሆን ሳይችል ቀረም ማለት ይችላልው። እኔ ስለግለሰቦች ሐቀኛ ታሪካቸው በዚህ ዝርዝር ልገባ ቅንጣትም ፍላጎት የሌለኝ ቢሆንም የማነሳው ከተከሰተው ሁኔታ አንጻር ንክኪ ያለውና አስተቶችን በተመለከተ መሆኑ እንዲያዝልኝ እጠይቃለሁ። ብርሃነ መስቀል ለብዙዎች ንቀት ስለነበረውም ብንያምና እኔ ወደ ሜዳ እንድናጅበው የተወሰነው ምናልባትም ሊቆጣጠሩት ይችሉ ይሆናል በሚል ነበር። ባልጀርስና በድርጅት ምስረታው ሂደት ብርሃነ የሚተበቀበትን ያከናወነ ሲሆን በሌላ በኩል ደግሞ የነበሩት አሉታዊ ጠባዮቹ ችግር ፈጣሪ ሊሆኑ እንደሚችሉም ገልጽ ነበር። ባልጀርስ ሳለን የተወሰኑትና የተጻፉት ሁሉ በጋራ ቢሆንም እና ኃይሌ ፊዳ ሳይቀሩ ሁሉንም አድራጊና ሰሪ ብርሃነ ብቻ መስሏቸው ቆይቷል። በምስረታ ጉባኤው ላይ ዋና ጸሐፊ ሲባልም ይህን እንደ ስታሊን በፈላጭ ቆራጭ ደረጃ በመወሰዱ በሜዳም በአዲስ አበባም ከጓዶች ጋር ሰምሮ ሊሰራ የማይችልበት ሁኔታ ላይ አድርሶታል። ውጤቱም እንደታየው አስከፊ ነበር። የሰፈር ልጆች ብንሆንም በቅርበት የማላውቀው ጌታቸው ማሩ ላይ ይህ ነው ብዬ የምናገረው የለኝም። የተማርኩት በአንደኛ ደረጃ ትምህርት ቤት ከታላቅ እህቱ ከውድነሽ ማሩ ጋር ነው። ወንድሞቹን የማውቀው በሩቁ ነው። ጌታቸው ሳውቀው በመጀመሪያ ፖለቲካ ውስጥ አልነበረም። ወደ 1968 ዓመተ ምህረት ወደ ፖለቲካ መግባት መጀመሩን በአራት ኪሎ በተደረገ የተማሪዎች ስብሰባ አይቻለሁ። ከዚያም ስለሱ የሰማሁት በዩኒቨርሲቲ ከነጸጋዬ ጋር አለመግባባት ተፈጠረ ሲባል ሲሆን የችግሩ መንስኤ የኛ ጓዶች እነ ጸጋዬ ወደ ድርጅት ሥራ ለማተኮር ራሳቸውን ከይፋ እንቅስቃሴ እንዲያርቁ በተረጋጋቸው መሰረት ደብዘዝ ሲሉ ነጌታቸው ደግሞ ሊመረቁ ሲሉ እነ ጸጋዬ የመሸሽ ዝንባል ያዙ በሚል ያዙ ታቋም ነበር። ኋላም ነጌታቸው አብዮት የሚል ቡድን ሲያቋቁሙና መራራቁ አይጠቅምም ሲባል ሳሙኤል ኃላፊነት ተሰጥቶት ነጌታቸውንም እነ ጸጋዬንም በማግኘትና በመተባበር አንድ ሊሆኑ የሚችሉበት ሂደት እውን ሊሆን ችሏል። ጌታቸው የድርጅታችን ፖሊት ቢሮ ስራ አስፈጻሚ ኮሚቴ አባል ሆኖ ሲመደብ ጸጋዬም እኔም የዚህ ኮሚቴ አባል እንዳልነበርንም መጥቀስ ፈልጋለሁ። ጸጋዬ ወደ ሜዳ ስለሄደና እኔም በውጭ ስለቆየው በሀገር ከጌታቸው ጋር በስራ አንተዋወቅም። ብርሃንና ጌታቸው በኋላ አብረው መቆማቸውን ብርሃን ራሱ ገልጾታል። ቢሆንም ግን ከደርግ ጋር አብሮ የመስራቱ ውሳኔ አቀንቃኝ ብርሃነ ለመሆኑ በበኩሌ ጥርጥር የለኝም። በኤርትራ ሜዳ ሳሉ ጀምሮ የሰራዊቱ እርሾችና ብርሃነ መስቀል ስምምነት አልነበራቸውም። በአሰራው ላይም ብዙ ሂስ አቅርበዋል። ወደ ደርግ የከዱት ስምንቱ በመሰረቱ የየራሳቸውም የፖለቲካ ድክመቶች ነበሯቸው። በሱ ላይ ብዙ ክስ አቅርበውም ነበር። ድርጅቱ ከተመሰረተ በኋላ በአዲስ አበባና ሀገር ቤት በህቡ ተንቀሳቅሶ የመርሃ ግብርም እርምት ተደርጎ በመዲናይቱ በሚስጥር በ1967 ዓ.ም በተደረገው መለስተኛ ጠቅላላ ስብሰባ ላይም የዋና ጸሐፊ ቦታ ሊሰረዝ በመወሰኑና ብርሃነ መስቀልም ከቦታው በመነሳቱ ከፍተኛ ተቃውሞን አሰምቷል። በመስራች ጉባኤ የተመደብኩትን ኮንፈረንስ ሊያነሳኝ አይችልም አይገባውም በሚልም ለኔም ሳይቀር ተቃውሞውን ጽፎ አስታውቆኝ ነበር። ወደ ሜዳ አትመልሱብን የሚል ጥያቄም ስለነበር በአዲስ አበባ በህቡ እንዲሰራ ተደረገ። ብርሃነ ተቀይሞ የቆየ ሲሆን የመይሶኖች ብቅ ብቅ ማለትና በስልጣኑ መድረክ መግነን እንዲሁ አስቆጥቶት ነበር። እኛ መያዝ ያለብንን ቦታ እንዲይዙ ለቀቅንላቸው ነው ያለው በላከልኝ ከ30 ገጽ በላይ ደብዳቤ። ደርግ ተራማጅ እንጂ ፋሽስት አይደለም በሚልም ክርክሩን በሰፊው አቅርቦ አብረን ከደርግ መስራት አለብን የሚለውንም መልእክት ሊያስተላልፍልኝ ሞክሮ ነበር። ከዚህ በተያያዘም በሶስት የድርጅቱ መሪዎች ላይ አሉታዊ ትችቶችን ሰንዝሮ እንደነበር አስታውሳለሁ። ብርሃነ ከደርግ እንስመር ብቻ ማለት ሳይሆን በውስጥ ለውስጥ ለምሳሌ ከመይሶን ቅርብ ከነበረው ከብርሃኑ ዘሪሁን ጋርም በመነጋገር ህብረት ተጠራ ለማሰኘትም በሚስጥር ያደረገውን ጥረት ድርጅቱ ደርሶበታል። የጌታቸው ወንድም መለሰ ማሩም የተፈሪ በንቲ ረዳት ስለነበር በዚያም በኩል ሙከራ አድርጓል የሚልም ጥቆማ ነበር። ይህ ሁሉ እንዳለ ሆኖ ለደርግ ጥቃት አጸፋ ለመስጠት መነሳት አይገባም ስህተት ነው የሚለውን ሐሳብ ጌታቸውም ስለተካፈለው ሁለቱም ይህ ሐሳባችን ወደ አባላት ይውረድልን ባሉት መሰረት ለአባላት ወርዶ በአብዛኛው ተቀባይነትን አላገኘም። አወራረዱም ያቀንቀኞቹ ስም ሳይጠቀስ ሃና ለበሚል ይሁን መባሉን ብርሃነ በአሉታዊ በመውሰዱ ስሜ ከተጠቀሰ አባላት ግልበጥ ብለው ስለሚደግፉኝ እነ ተስፋዬ ፈርተው ነው በሚል ልቡ ሸፍቷልና የፈለገውን ይፋ መድረክ አላገኘምና በራሱ ላይ በነበረው መመካት ዴሞክራሲና የብዙሃኑን ውሳኔ መጻረሩ ምንም አልመሰለውምና ወደ ጎንየሽ ሄዶ ባንጃነት ተሰማራ። በድርጅት ውስጥ ወይም ተጻሮ ድርጅት በመስረት የሚያስቀጣ ነበርና በሕገ ፓርቲው ሕገወጥ ተባለና እሱም አንዳንድ የድርጅቱን እቅዶች ወስዶና ሕገወጥ እርምጃ ወስዶ የተወሰኑ ተከታዮቹን ይዞ ተሰወረ። አብረው ከተሰወሩትም ሁለቱ የጸኑ የኢሕአፓ አባላት ነበሩ። በደርግ መያዙ ግን የራሱና ምናልባትም የጓደኛው ጥፋት መሆኑም ይታወቃል። ወደ 36 ገጽ የሚሆን ደብዳቤውን በተመለከተ በበኩሌ የመለስኩለት የብዙሃኑን ውሳኔ ተቀበል፣ ቅሬታ ካለህ በመዋቅር ለአቋምህ ታገል፣ ይህ መብትህ ከታገደ እኛም አብረንህ እንቆማለን። ለምን ባልተገኘሁበት ከሥራ አስፈጻሚ ኮሚቴ ወጣሁ ብለህ ተቃወም ብሎኝ ስለነበረም እኔ በታሪክ አጋጣሚ የማዕከላዊ ኮሚቴ አባል ሆንኩ እንጂ በዚህም ደረጃ ለመቀጠል ምንም ፍላጎት እንደሌለኝና ከሀገር ርቆ የሥራ አስፈጻሚ ኮሚቴ አባልነት ትርጉም እንደሌለው ከደርግ ጋር አብረን እንስራ የሚለውን አቋም እንደማልጋራውና በስነ ስርዓት በድርጅታችን ስብሰባ በተባሉት ጓዶችም ቅሬታውን እንዲያቀርብ መልሼለት ነበር። ጠባዩንም አውቅ ስለነበር በራሱ የድርጅቱን ህግና ስነ ስርዓትን በጣሰ ጎዳና እንዳይሄድም አደራብየው ነበር። ከዚህ ጊዜ በኋላም ከሱ ጋር ግንኙነት አልነበረኝም። ከዚህ ካንጀ ሁኔታ በተያያዘ ሆነ ከመይሶን ልዩነታችን በቅራኔ አያያዝ ድክመት ሳይሆን በመሰረታዊ ጉዳይ የሀገራችንን የነገ ዕጣን በተመለከተ መሆኑን አንዳንዶች ሊያበሰብሱ ቢሞክሩም ሐቅ አይደለም። የነበረው አማራጭ ባንጃዎቹ ሐሳብ ተስማምቶ ከደርግ ጋር ማበር፣ ይህን ደግሞ አባላት በአብዛኛው አልተቀበሉም ወይም አንጃ የሆኑት የማፈንገጥ አቋማቸውን ትተው የብዙሃኑን ውሳኔ አክብረው መቀጠል ነበር። ሌላ መንገድ አልነበረም። አንጃነት ክህደትን አቅፎ መጣና ሁሌም ይመጣልና አባላትን ለደርግ አውሬዎች በማጋለጥ መዋቅር በማስመታት ወዘተ ያደረሱብን ጉዳት አባላት ሁሉ የሚያውቁት ነው። የአንጃን ችግር ለመቋቋም የተወሰዱ እርምጃዎች ሁሉም ትክክል ነበሩ ማለት ባይቻልም አንጃን መቃወምና መቋቋማችን ግን ብሔራዊ ግዴታችን ነበርና ልንወጣው መቻላችንም ትክክል ነበር። ከዚህ በተያያዘ ብዙውን ጊዜ የሚነሳውና ድርጅቱን ለማውገዝ የመድረክ መዥገሮችና የቀይ ሽብርም ወንጀለኞች የሚጠቀሙበት የጌታቸው ማሩን አሟሟት ይመለከታል። የጌታቸው ጓደኛ ወይም ፍቅረኛ ነበርኩ የምትል ሴት የራሷን ትረካም በመጽሐፍ መልክ ማቅረቧና ወያኔም ይህን በአገር ሙሉ እንዲናፈስ ማድረጉን አውቀናል። በከርቸሌ መደቧ አንጃ ከሚባሉት ጋር መሆኑንም እናውቃለን። ለሷ መልስ ለመስጠት ምንም ፍላጎት የለኝም። ታሪኳን መተረክ መብቷ ነው። እኔ በድርጅታችን ላይ ጻፍን የሚሉት ጋር ያለኝ ልዩነት ልቦለድ ሲጽፉ የህይወት ታሪካችን ሐቅ ሳይሉ እንደ ሐማቱማ ልቦለድ ሲሆን ልቦለድ ብለው እንዲያቀርቡ ነው። ወደ ጉዳዩ ልመለስና ጌታቸው ለምን ተያዘ፣ እንዴትና ለምንስ ተገደለ ለሚለው ድርጅታችን ማብራሪያ እየሰጠበት ጉዳይ አይደለም። ለነገሩ ህግና ደንብ ያለው ድርጅትና ሰራዊት ውስጥ በራሳቸው ፈቃድ የሚገቡ አባል የሚሆኑ የዚያ ህግ ተገዢ ናቸው። ህገ ፓርቲያችንን ካጸደቁት መሪዎች ደግሞ ብርሃንም ጌታቸውም ይገኙበታልና ለህጉ ተገዢዎች ናቸው። በህጉ መሰረት በሞት የሚያስቀጣ ህግን ጥሰው ከተገኙ የሞት ቅጣት ሊፈጸምባቸው የሚጠበቅ ነው ማለት ነው። በማንኛውም ሰራዊት ለምሳሌ ሽሽት ያስቀጣል። መለስ ዜናዊ ፈርጥጦ ለሞት የሚያስቀጣው ጥፋት ሆኖ ሳለ ምህረት የተደረገለት በዝምድና ምክንያት መሆኑን ወያኔዎቹ ራሳቸው ነግረውናል። በሰራዊታችን ውስጥም የምስጢር ሌላ ቡድን የፈጠሩና ጥፋታቸው የተረጋገጠባቸው የተወሰኑ ሲቀጡ፣ ሌሎች ደግሞ በምህረት ተለቀዋል። ማለትም ጌታቸው ባንጃነት ተሰማርቶ የሚያስቀጣ ጥፋት ላይ ከተገኘ መቀጣቱ የሚጠበቅ ነው ማለት ነው። ከዚህ ባሻገር ግን ጌታቸው እንዴት ተገደለ ለሚለው በቅድሚያ የኢሃፓ ማዕከላዊ ኮሚቴ ግደሉት ወይም ይገደል በሚል ወስኖበት እንዳልሆነ እኔ አውቃለሁ። በወቅቱ ባሲምባ እኔም ዘሮም ጸጋዬም ካልዘነጋሁ ጸሎተም የነበርን ሲሆን በየትኛውም ጊዜ በዚህ ላይ ወስኑበት ብሎ አልተጠየቅንም። በቁጥጥር ስር መዋሉ ተገቢ ነው። ነጻ ከሆነ ደርግ ጋር ተጠቃሎ ጉዳት ያደርስብናል ሚስጥር ያውቃልና የሚለውን አቀራረብ ግን በአሉታዊ ያየነው እንዳልነበርም አስታውሳለሁ። በአሰራራችን ማንኛውም የአመራር ኮሚቴ አባል የሰራውን ስህተት የሱ ነው ብለን በግለሰቡ ላይ ጭነን ዞር የምንል ሳይሆን በኮሚቴው ደረጃ ስህተቱን ስንቀበል የቆየን በመሆናችን ዝምታችንን በዚህ መልኩ አይተን አለፍነው እንጂ ዛሬ እንደሚሰማው ጉዳዩ በቀጥታ የሚመለከታቸው ሳይቀር ክሱን ወደኛ ላይ ሊሰዱ ሲነሱ አበዛችሁት በሚል ማሳሰብ እንገደዳለን። በሜዳ አንጃ ዳኛም ፍርዱንም ማጽዳቂ የሆኑ ግለሰቦች ለምሳሌ ዛሬ የወያኔ ድንቢጥነትን መርጠው በነጻ ይለቀቁ ያለውን ጸጋዬ ደብተራውንና በቦታው በጭራሽ ያልነበርኩትን እኔን በጥፋተኛነት ሲከሱም ማዳመጥ ተገደናል። ትግል የተማሪ ማህበር እሰጣ ገባ ወይም ብርሃነ ይወድ እንደነበረው ፈንጠር ፈንጠር ብሎ ድስኮራ አይደለም። የሞት የህይወት ጉዳይ ነው። የተማሪ ማህበርና ድርጅት ሰራዊት አንድ አይደለም። ፈርቶ ፈርጥጦ ጓዶችን ላደጋ ማጋለጥ፣ የሰራዊት ንብረትን ጠመንጃን ወዘተ ይዞ መክዳት መክዳት ባጠቃላይ ያስቀጣል። ይህን የማይቀበሉ በዚያው በሩቁ ቢሆኑ ይመረጣል ማለት ነው። ለነገሩ ከዳ፣ ሸሸ፣ አሴረ፣ ህግ ጣሰ ያልነውን ሁሉ እንደ ወያኔ ብንገድል ኖሮማ ዛሬ በውጭ አገሮች ተደላድለው የሚኖሩ ስንቶቹ በየበረሃውና ጫካው በቀሩ ነበር። ራሳቸውም ይህን ሀቅ ያውቁታል። ከዓመታት ትግልና ስቃይ መከራ በኋላ ሌላ የተከሰተብን አንጃ ከወያኔ ጋር ሰምረን ፈርሙ የሚለንን ፈርመን እጅ ሰጥተን እንስራ ያለው የመጨረሻው አንጃ ነው። በችሎታም ሆነ ተከታይ በማግኘት ይህ አንጃ ቅራሪ ቢሆንም ከመጀመሪያው የሚወዳደሩ መሪዎችና አባላት ባይኖሩትም ተከፋፈሉ በሚል ያደረሰው ጉዳት መኖሩን መካድ አይቻልም። ይህኛው አንጃ የድርጅቱን ስም የራሴ ብሎ ሊጠቀም መነሳቱና ከድርጅቱ ጸሮች ጋር ሁሉ ሊገጥምና ድርጅቱን ሊጎዳ መነሳቱ አጠፋን በልና ወደ ድርጅቱ ተመለስ ቢባልም አልሰማ ማለቱ ነው። በተለይም ዋናውን ድርጅት ይጠፋል ብሎ በመገመቱ እነሆ በፖለቲካ ምድረበዳ ቀርቷል። ሳይውል ሳያድር ድሮም የደርቡሽ ስምምነት ነውና ሊከፋፈልም ችሏል። ባልሞት ባይ ተጋዳይ ዛሬ አለው ሊሉ የሚቃጡ ጥቂቶች ቢኖሩም አንድ ጓድ እንዳለው ሟቾቹ ብለናቸው ዶሴያቸውን ፋይላቸውን ከዘጋን ዓመታት እነሆ አልፈዋል። ከወያኔ መስማማት የሚሉትን ወያኔ በበኩሉ ማን ሊስምሽ ብሎ ስለዘጋቸው አልሰራላቸውም። ዛሬም ግን ከወያኔ ለመጣመርና የይስሙላ ሽግግር በሚል ገብቶ ፍርፋሪ ከስልጣን ለማግኘት እነሱም መሰሎቻቸውም እየጣሩ ናቸው። ትግል ሳይታገሉ የሚሰለቹ ጓዶች እንደበዙ ሁሉ ለፋን ደከምን በቃ ለማለትም ፍንጥር ፍንጥር የሚሉ አስመሳዮች እንዲሁ አሉ። ዛሬ የወያኔ ውድቀት ሊመጣ ጫፍ ላይ ሲደርስ ከዚህ በፊት ይህ አይነቱ ድል ላይ ደርሰን ለምን እንደተነጠቅን ማስታወሱ አስፈላጊ ነው። ሁሉን አቀፍ ህብረትና ሽግግር ስንልም በመሰረቱ ጸረ ወያኔና ኢትዮጵያዊ ህብረትና ሽግግር መሆኑን መዘንጋት የለብንም። ይህ ላይ ብዥታ በያዝን ቁጥር ተሸንፈናልና ስህተት መድገሙ አይጠበቅብንም። መለስተኛ ቅራኔዎችንም በአግባብ ይዘን በዋናው ጠላት ላይ ማተኮር መቻላችንም በጣም ወሳኝ ነው። አንዳንድ አጉልተቺዎች የሀፓ ብዙ ዓመት ታግሎ ለስልጣን አልበቃምና ይጥፋ ብለውም ይተቻሉ ያወግዛሉም። ለነገሩ ለህዝባዊ ዓላማ ጸንቶ የታገለ ድርጅት ይመሰገናል እንጂ አይወገዝም። የደቡብ አፍሪካ የነ ማንዴላ ድርጅት ለድል የበቃው ከሰባ በላይ ዓመት በኋላ ነው። ሌሎችም እንዲሁ አሉ። የሐቀኛ የህዝብ ድርጅት ዋና ዓላማ ደግሞ ራሱን ለስልጣን ማብቃት ሳይሆን ህዝባዊ መንግስት ምስረታና ዴሞክራሲን ለማስፈን መቻሉ ነው። ከታገለ ድርጅት ትምህርትን ቀስሞ ተመሳሳይ ለመስራት ለሀገር ለማከናወን ከተቻለም ለመተካት መጣር የሚመሰገን ነው። ከትግሉም ከተግባር ስምሪትም ጦመው ግን በወሬ ፋኖ መሪ ሊኮን አይቻልም። የረጅም የትግል ተመክሮ ከወሬ ቀነስ ከትግሉ ከረር የሚል ነው። በጽናት የተጀመረና አያሌ መስዋዕትነት የተከፈለበትን ትግል ከግቡ አድርሱ የሚለን ነው። ለኢትዮጵያ እንጂ ለጎጥ ለጎሳ መቸነፉ አሳፋሪም ነው ይለናል። ከተካኑ ሰይጣኖች ከሞኝ ያረቄ ንጉሶች ከመድረክ መሽገሮችና ከኮረፌ ፈላስፎች ይገላግለን። በትግላችን ከዘረኞች ከባንዳዎችና ጸረ ኢትዮጵያ ኃይሎች ሁሉ እንላቀቅ።
ለብር የሚታገል ለብር የሚታገል አድርባይ ልክስክስ ያን ያን ትውልድ አውግ ዝም ብሎ ይቀመጥ በጭራሽ አይተምስ ኡስ ደና ከጅምሩ በፍራቱ ታጥቦ ካመጽርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋል ለመቆስ ትውልዱን ለማውገዝ ባላዩ አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረው እንጣጣል የዛን ትውልድ ታሪክ ይፍቃል ይልጣል በህዝብ ልጆች ደም እጅግሩን ዘፍዝፎ ያፓን ወክሳል የሰፋው ጫማ የወያኔ ቀፎ ኡስ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ ያውግዛል ነፃነት ላይ ያገኝ የነበሩት ያውሩ ያሉት ይመስክሩ ያመጹን ችቦ ለኩሶ አበር ያልነበረ አውራ ትውልዱን አርክስ ይህ የሰፋው ጫማ የወያኔው ልጆች ልብስ ኡስ ያልነበረ አውራ ፍጹም አይናገር በደም የወረዛ የዳብሎሶም ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ በቃት አይኖርም ያፋል ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
ካልታገሉ በቀር አይሳካም
አንድነታችን
የብቻ ናቸው
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
ታልንጂ ቆም ነገር መስራት በጣም ቀላል ነው ሰውንስ ማማ
ያቀታልንጂ ቆም ነገር መስራት በጣም ቀላል